ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
አማራና አፋር በዛ ሁለት ዓመት ውስጥ በጣም ኃይለኛ ችግር፣ ጦርነት፣ ብዙ ችግሮች አሳልፈናል። በዚህ አማራና አፋር አካባቢ ያሉት ወጣቶች በጣም ሳይኮሎጂክ ችግር ደረሰበት አለ፣ ራሱን ያጠፋም አለ። እነዚህ ደግሞ ተስፋ በኢትዮጵያዊነት ተስፋ የቆረጠም አለ።
ከሰሞኑ በባህር ዳር ከተማ የዩናይትድ ስቴትስ ዓለም አቀፍ ፊልም ድርጅት ያሰናዳው የወጣቶች የሰላም ፌስቲቫል ተካሂዷል። የፌስቲቫሉን ድባብ በመጠኑ የሚያጋራን መሰናዶ በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድትቆዩ አስቀድመን ጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ከሰሞኑ በባህር ዳር ከተማ የዩናይትድ ስቴትስ ዓለም አቀፍ ፊልም ድርጅት ያሰናዳው የወጣቶች የሰላም ፌስቲቫል ተካሂዷል። በኢትዮጵያ ከሁሉም ክልሎች የተውጣጡ 3000 የሚጠጉ ወጣቶች በፌስቲቫሉ ላይ የተሳተፉ ሲሆን ከጦርነትና ከግጭት አስተሳሰብ ወጥተው ወደ አዎንታዊ እንቅስቃሴዎች እንዲዞሩ ጥሪ ቀርቧል። ዩኤስኤድ በ60 ሚሊዮን የአሜሪካን ዶላር ድጋፍ ባለፈው ዓመት በመላ ሀገሪቱ ያስጀመረው ከፍታ የተሰኘ የወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያለመ መርሃ ግብር ከ65,000 በላይ ወጣቶችን እንደደረሰም ተገልጿል። አስቴር ምስጋናው ዝርዝሩን ይዛለች።
በዚህ ሰዓት በጣም የሚያስፈልጋትን ከፖስት ዋር በኋላ ሰላም፣ አንድነት እጅግ ከሁሉም በላይ አስቀድመን ልናሰፍነው የሚገባ በሀገራችን ቀዳሚ የሆነው ተግባር በሆነበት ሰዓት ላይ እና መንግስትም ልዩ ትኩረት ሰጥቶ በሚሰራበት ሰዓት በዩኤስኤድ አማካኝነት ይህንን የመንግስትን መሻት እውን ለማድረግ መንግስት ያለበትን የፋይናንስ ጫና ተረድቶ ኢትዮጵያ ውስጥ ሰላም እንዲሰፍንና በተለይ ወጣቶች ደግሞ በስራ እድል ፈጠራ ዙሪያ ላይ በአቅም ግንባታና የሲድ ካፒታል ወይም የመነሻ ገንዘብ ለወጣቶች በመስጠት ወደ ትልቅ ባለሀብት እንድትቀየሩ ለማድረግ ከፍታ በሚል ፕሮግራም ቀርጾ ትልቅ ድጋፍ እያደረገ ይገኛል። ይህ ድጋፍ ወጣቶችን ነገ ይችን ሀገር በተሻለ መንገድ ለመምራት ራሳቸውን አደራጅተው አጠናክረው አገሪቱን ለመረከብ የሚያስችል የመሰረት ድንጋይ።
ባሳለፍነው ሳምንት መጨረሻ ከፍታ የወጣቶች የሰላም ፌስቲቫል በባህር ዳር ከተማ ተካሂዷል። በፌስቲቫሉ የተሳተፉት በኢትዮጵያ ከተለያዩ ክልሎች የተውጣጡ 3000 የሚጠጉ ወጣቶች ናቸው። በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ድጋፍ የተጀመረውና የዛሬ ዓመት መጋቢት ወር ላይ ይፋ የተደረገው ከፍታ የተሰኘው ፕሮጀክት ወጣቶችን በጤና በትምህርትና እንዲሁም በሰላም ግንባታ ስራ እንዲሳተፉና ተጠቃሚ እንዲሆኑ ማድረግ ነው ይላሉ የከፍታ ፕሮጀክት ኃላፊ አቶ ቻላቸው ጥሩነህ። ከሁለት ወር በፊት በሐዋሳ፣ ሰሞኑን ደግሞ በባህር ዳር ከተማ በተካሄደው የወጣቶች የሰላም ፌስቲቫል ላይ የተገኙት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ምክትል ዳይሬክተር አደም ሽሚቲዝ ለወጣቶቹ ባደረጉት ንግግር አሜሪካና ህዝቦቿ በኢትዮጵያ ሰላምን ለማምጣት ይሰራሉ ብለዋል። ሚስተር አደም አክለውም በኢትዮጵያ ለሚገነባው ሰላም የወጣቶች ጥምረት በእጅጉ አስፈላጊ ነው፣ ሰፊ ውይይትም እንዲያደርጉ እድሉን ማመቻቸት ያስፈልጋል ብለዋል።
የከፍታ ፕሮግራምና የወጣቶች ለሰላም ፌስቲቫል በማህበረሰቦቻችሁ ውስጥ የለውጥ አቀጣጣይ እንድትሆኑ ይጠብቃሉ። ይህ ፌስቲቫልም ወደየአካባቢያችሁ ተመልሳችሁ ሰዎችን ለማቀራረብ የሚያስችል ትምህርትና እድሎች ይዛችሁ የምትሄዱበት እንደሚሆን ይተበቃል። ፌስቲቫሉ ለእናንተ ባህልን መረዳት የምትችሉበት እንደሚሆን ከንግዱ ዘርፍና ከግሉ ዘርፍ ጋር የበለጠ የምትገናኙበት መድረክ እንደሚፈጠር ከሲቪል ማህበረሰቡም ድጋፍ እንደምታገኙ ከልቤ ተስፋ አደርጋለሁ። በዚህ ፕሮግራም የእናንተን አጋርነት ማግኘት አስደናቂ ነው። ከፍታ በተሰኘው ፕሮግራም መተባበራችን እጅግ አስፈላጊ በሆነውና የሰላም ግንባታ በሚለው ጭንቅ ዙሪያ ሰዎችን ማሰባሰብ አስደናቂ ነው። የሰላም ግንባታ ለወጣቶች ትምህርት፣ ጤና፣ ጥሩ ክፍያ ያለው የሥራ ዕድል ፈጠራን ጨምሮ ለኑሮ ዕድሎች መሰረት ነው። ጊዜውን የተበቀ የተግባር ጥሪ ነው። ሁላችንም በጋራ ልናሳካው የምንችለው ይህ እንቅስቃሴ ሰዎችን ያገናኘ መሆኑም የበለጠ ተቃሚ ነው። ከተለያየ ቦታ የመጣችሁትን እናንተን ያገናኘ ነው። ከዩናይትድ ስቴትስ የመጣውትን እኔንም ከእናንተ ጋር እንድገናኝ ያገዘ ነው።
ከባህር ዳር ከተማ ምክትል ተቀዳሚ ከንቲባ ዶክተር ድረሳሉ በበኩላቸው በጦርነት አዙሪት ውስጥ ለቆየች ሀገር የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት የወጣቱን ስነ ልቦና ወደ ልማት ለማዞር ይዞት የመጣው ፕሮጀክት የሚደነቅ ነው ብለዋል።
ኢትዮጵያ በዚህ ሰዓት በጣም የሚያስፈልጋት ከፖስት ዋር በኋላ ሰላም፣ አንድነት እጅግ ከሁሉም በላይ አስቀድመን እናሰፍነው የሚገባ በሀገራችን ቀዳሚ የሆነው ተግባር በሆነበት ሰዓት ላይ እና መንግስትም ልዩ ትኩረት ሰጥቶ በሚሰራበት ሰዓት በዩኤስኤድ አማካኝነት ይህንን የመንግስትን መሻት እውን ለማድረግ መንግስት ያለበትን የፋይናንስ ጫና ተረድቶ ኢትዮጵያ ውስጥ ሰላም እንዲሰፍንና በተለይ ወጣቶች ደግሞ በስራ ዕድል ፈጠራ ዙሪያ ላይ በአቅም ግንባታና የሲድ ካፒታል ወይም የመነሻ ገንዘብ ለወጣቶች በመስጠት ወደ ትልቅ ባለሀብት እንድትቀየሩ ለማድረግ ከፍታ በሚል ፕሮግራም ቀርጾ ትልቅ ድጋፍ እያደረገ ይገኛል።
ለሁለት ዓመታት ያህል በጦርነት ውስጥ ከነበረውና ከአፋር ክልል እንደመጣ የሚናገረው መሐመድ አሊ ሙሳ ስለ ሰላም ከመላ ሀገሪቱ ተውጣጥተው ከመጡ ወጣቶች ጋር መወያየቱ ለሱና ለመሰሎቹ ትልቅ እድል ይዞ እንደመጣ ይናገራል።
አማራና አፋር በዛ ሁለት ዓመት ውስጥ በጣም ኃይለኛ ችግር፣ ጦርነት፣ ብዙ ችግሮች አሳልፈናል። በዚህ አማራና አፋር አካባቢ ያሉት ወጣቶች በጣም ሳይኮሎጂክ ችግር ደረሰበት አለ፣ ራሱን ያጠፋም አለ። እነዚህ ደግሞ ተስፋ በኢትዮጵያውነት ተስፋ የቆረጥም አለ። ለከፊታ በጣም እጅግ አድርጌ በጣም ተስፋ ቆርጠን ነበረ። ራሳችን እኛ የምናስበው ጦርነት ብቻ ነበረ፣ መሳሪያን ለመቀበል ነበረ። ዛሬ ይህን ትተን መሳሪያ አስቀምጠን ራሳችን ባህል እያሳየን ራሳችን ቋንቋ እያስታወቀን ራሳችን ደግሞ ለሌላ ወጣቶች ጋር እየተፎካከርን እንገኛለን።
ከሀረሪ ክልል እንደመጣና የከፍታ ወጣቶች ጥምረት አባል መሆኑን የሚናገረው ነጂብ አብዱላዚዝም ስለ ሰላም መወያየቱ ሀገርን ወደ አንድ ሳቢ እንዲመጣ ያደርጋል ብሏል።
ከብዙ ክልል ከብዙ ከተማ ነው የተሰባሰብነውና ኢቭን አንተዋወቅም፣ ግን እዚህ ቤት ስንገባ አንድ ማህበረሰብ አንድ ፋሚሊ ነው ያለው፣ አንድ ቤተሰብ ማለት ነው። ይሄን አንቺ በምትሄጂበት ማህበረሰብ ልክ እዚያ ያየሽውን ነገር ስታወርጂ ሀገራችን ሰላም ትሆናለች፣ ሀገራችን ትበለጽጋለች፣ ሀገራችን እንደዛውም ታድጋለች። ስለዚህ እኔ ባጭሩ ምንድነው ያየሁት? ፍቅር፣ ሰላም ነው የተማርኩትም ማለት።
ስሜ ኢድል አለ ስማን ባላሎ ከሶማሌ ክልል ነው የመጣሁት፣ ከጅጅጋ ከተማ ነው የመጣሁት፣ ዋና ከተማ ከጅጅጋ ከተማ። በእኔ አመለካከት ያው ጥሩ ነው። እንደ ከፍታ ፕሮጀክት በጣም የሚያስፈልግ ነው፣ በወጣቶች የሚያስፈልግ ጊዜ ነው እንትን የተባለው የተጀመረው።
ከአመት በፊት በአሜሪካ ተራድኦ ድርጅት ድጋፍ አማካኝነት ከፍታ የተሰኘ በጤና በትምህርት በንግድና በሌሎች የወጣቶችን ተጠቃሚነት የሚያረጋግጥ ፕሮጀክት የተቋቋመ መሆኑን የሚናገረው ደግሞ የከፍታ ፕሮጀክት ኃላፊ አቶ ቻላቸው ጥሩ ነው።
በኢትዮጵያ 18 ከተሞች እንሰራለን። ቤዚክ ኤጁኬሽን የምንለው ወይም መሰረታዊ የማንበብ የመጻፍና የሂሳብ ስሌት ትምህርቶችን ደግሞ ከትምህርት ቤት ውጭ ላሉ ወጣቶች የምንሰራበት በወጣቶችን በኢኮኖሚ ተሳታፊ እንዲሆኑና ተጠቃሚ እንዲሆኑ የሚያስችል የዩዝ ኢኮኖሚክ ኢምፓወርመንት ስራ እንሰራለን። በአንድ ዓመት ሂደታችን 9 ከተሞች ላይ የወጣቶች የብድርና ቁጠባ ማህበራትን መስርተናል። ራሳቸው የሚመሩት ራሳቸው ኦን የሚያደርጉት አጠቃላይ እስካሁን ድረስ በአንድ ዓመት 86 የሚደርሱ የወጣቶች ፍሬንድሊ የሆኑ ኮርነሮችን በወጣት ማዕከላት፣ በዩኒቨርሲቲ ክሊኒክ እና ካሪየር ሴንተር፣ በመንግስት ጤና ጣቢያ በዩዝ ፍሬንድሊ ሰርቪስ ኮርነር፣ በኢንዱስትሪ ፓርክ እንዲሁም በአይዲፒ ሳይት አካባቢዎች መስርተናል። እነሱን ሪኖቬት አድርገን በተገኘው ሰፖርት ደግሞ የትሬኒንግ የማቴሪያልስ የማቅረብ ስራ ሰርተናል። አጠቃላይ ከ65,000 በላይ የሚሆኑ ወጣቶችን በዩዝ ፍሬንድሊ ሰርቪስ መድረስ ችለናል።
በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት 60 ሚሊዮን ዶላር የተመደበለትና በአምሪፍ ሄልዝ አፍሪካ እየተተገበረ ያለው ከፍታ የአምስት ዓመት ፕሮጀክት ሲሆን በይፋ የተጀመረውም ባለፈው ዓመት በ2022 መጋቢት ወር ላይ ነበር። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አሴርና መሰግናለን። በመቀጠል ደግሞ አንድ ወጣት እናስተዋውቃችኋለን። ቶማስ ኃይሉ ይባላል። ለኢትዮጵያ ባህላዊ ውዝዋዜዎችን ከዘመናዊ ስፖርት መርሆች ጋር አዛምዶ በማቅረብ ላይ የሚገኝ ወጣት ነው። ይህ ለየት ያለ አቀራረቡ የበርካቶችን ቀልብ የሳበ ሲሆን በአሁኑ ሰዓት በአዲስ አበባ በሚገኙ የስፖርት ማዕከላት ከ400 በላይ ሰዎችን ያሰለጥናል። በተለያዩ የኢትዮጵያና የባህር ማዶ ከተሞች እየዞረ ሰዎች እየተዝናኑ ጤናቸውን እንዲጠብቁ የሚያግዝ የስፖርት ኮንሰርት የማስተናዳት ህልምም ሰንቋል። ከቶማስ ጋር ያደረግነው ቆይታ በመቀጠል ይቀርባል።
ኢትዮ ራስ ፊትነስን የመሰረትኩት የዛሬ 4 ዓመት ከ8 ወር አካባቢ ነው። የመሰረትኩት ደግሞ በኢትዮጵያ ብሔር ብሔረሰብ ዳንሶች ወይም ደግሞ በኢትዮጵያ ጭፈራዎች የተመሰረተ የፊትነስ አይነት ነው። ይህንንም አይዲያ የተነሳሁት ከዙምባ ከሚባለው ላቲን ሀገር ውስጥ ካለ የፊትነስ አይነት ነው ተነስቼ ሀሳቡን አየሁትና ዋይኖት ለምን በኢትዮጵያ ብሔር ብሔረሰብ ዳንሶች በሀገራችን ዳንሶች ከ80 በላይ ዳንስ ባህሎች አሉ፣ ውዝዋዜዎች አሉ። ለምን እነሱን ወደ ፊትነስ አላመጣቸውም ብዬ እነሱ ላይ ትኩረት ሰጥቼ ሰርቼ 3 ዓመት ሙሉ ሰርቼ ነው ወደ ፊትነስ የቀየርኩት ፕላትፎርሙን እና በጣም ስኬታማ ነው።
እንግዲህ ቶማስ፣ ለአንተ የምትታወቀው ኢትዮ ዳንስ ፊትነስ በተሰኘው ለየት ያለ እንቅስቃሴ ነው። የኢትዮጵያን ጭፈራዎች ከአካል ብቃት እንቅስቃሴዎች ጋር በማጣመር ነው የምታሰራ ሰዎችን። መጀመሪያ ላይ ይህን ጉዳይ ይዘህ ወደ ህዝቡ ስትመጣ የነበረው አቀባበል ምንድን ይመስል ነበረ? ከዛ በኋላ ያለውስ ነገር እንዴት ተከተለ?
ያው መጀመሪያ ልክ ይህን አይዲያ እንዳመጣ የገፋፋኝ ነገር ምንድን ነው፣ ብዙ ሰዎች የአመት ይከፍላሉ። ኢትዮጵያ ውስጥ በጣም የመስራት ፍላጎት አለ፣ መቀየር ይፈልጋሉ፣ ግን ደግሞ በጣም ሳይንሳዊ አይደለም የሚሰሩት አሰራር አካሄዳቸው ምናምን እና ጅም ቤት ይገቡና የአመት ይከፍላሉ፣ 3 ሳምንት ሰርተው ያቆማሉ። እና እንዴት ነው ሰው እየተዝናና እየተደሰተ በጣም በአጭር ጊዜ ውስጥ ለውጥ የሚያመጣበት ፊትነስ ቢውልድ ማድረግ የሚችለው ብዬ ነው የተነሳሁት። እና የመጀመሪያው 3 ወር አካባቢ ምንም ሰው አልመጣልኝም። ምንም ሰው የሚባል ነገር የለም። እንዲያውም የዛኔ ፋይናንሻል እጥረት ስለነበረብኝ ሰፈሬ ሜክሲኮ ነው። ቦሌ ሜክሲኮ ድረስ በእግሬ በጣም ብዙ ጊዜ ሄድና መጣ ነበር። ማለት ተስፋ ያስቆርጥ ነበረ። እንድጠላው ሁሉ አድርገውኝ ነበረ። ከዛ በኋላ ልክ 3ኛ ወር ላይ አንድ ሴት ሄለን ትባላለች፣ የካሊስ ካፌ ባለቤት እህት፣ የጸዲ እህት ሄለን ትባላለች። እሷ መጣች እና አየችው። ልሞክረው ስትለኝ ደስ ብሎኝ ተቀበልኳት። ሞከረችው። ከዛ ጓደኞቿን ይዛቸው መጣች፣ ወደረችው። እሷም ይዛቸው መጣች። ዊዝን 3 መንዝ 18 ኬጂ ኦፍ አደረገች እና በየትኛውም የስፖርት አይነት ያን ያህል ኪሎ ኦፍ ማድረግ በጣም ከባድ ነው። ይሄኛው ግን ኢንቴንስ ነው። በጣም ኢንቴንስ ወርክአውት ስለሆነ በጣም በአጭር ጊዜ ውስጥ የምትፈልገውን ሪዛልት እንድታመጣ ይረዳሃል ማለት ነው። እና እሷ ስታመጣ ልክ በ6 ወሩ 5 ሰው ሆነልኝ በ6 ወሩ። ከ6 ወር በኋላ ግን እስካሁን ድረስ ኦልሞስት ያው ኮቪድ ገብቶ መሀል ላይ ሁላችንም ስታክ እንድናደርግ ያደረገ እንጂ በጣም ትልቅ ትን ማህበረሰብ ቢውል ያደረግኩኝ ማለት ነው። አሁን ኦልሞስት ከ480 በላይ ክላይንቶች አሉኝ እና ዌይቲንግ ሊስት ላይ 180 ሰው ዌይቲንግ ሊስት ላይ አለ
የሚጠባበቅ ሰው ማለት ነው። ከጭፈራና ከአካል ብቃት እንቅስቃሴዎች ጎን ለጎን ደግሞ በማህበራዊ መገናኛዎች ላይ ስለ ስፖርታዊ እንቅስቃሴዎች ጠቀሜታ የሚያስረዱ አጫጭር ቪዲዮዎችንም ስታጋራ ያለው። አካላዊ እንቅስቃሴዎችን የህይወታችን አንድ አካል ሊሆኑ የሚገባበት ምክንያት ምንድን ነው ትላለህ?
መጀመሪያ ሜንታሊ ስትሮንግ እንድትሆን ሳፖርት ያደርጋል። ሁለተኛ ፊዚካሊ በጣም ፊት እንድትሆን ያደርግሃል። ሶስተኛ ነገር ደግሞ ጤናህን እንድጠብቅ ያደርግሃል። እዚህ 3ቱ ነገሮች አንድ ሰው ለመኖር አስፈላጊ ነገሮች ናቸው። ከዛ ውጪ ያው እንደምታውቀው የሀገራችን ፖለቲካ፣ የሀገራችን ያለው የሰላም ማጣት በጣም ብዙ ስትረስ እንዲያደርግ ያደርግሃል እና ስትረስን ሪሊፍ የምታረግበት ነገር ያስፈልጋል እና ስፖርት ዘ ቤስት ኦፕሽን ነው ብዬ ነው የማስበው። ለእኔ እጅግ በጣም ብዙ ሰዎች ተጠቅመውበታል፣ በጣም ብዙ ሰዎች ተቀይረውበታል በዚህ ስፖርት ማለት ነው። እጅግ በጣም ከምነግር በላይ ከአንድ ሺህ ምናምን ሰው በላይ ተቀይሯል። እኔም ጠንካራ እንደሆን፣ ስራዬ ላይ ጎበዝ እንደሆን፣ ማልሸነፍ ማልበገር፣ ቻለንጅ ሲመጡ እንድወጣቸው እንዳሸንፋቸው ያደረገኝ በስፖርት ያገኘሁት ጥንካሬ ነው ብዬ ነው የማስበው።
ሌላው ጉዳይ ትንሽ ለየት ባለ መልኩ የአካላዊ እንቅስቃሴዎች ኮንሰርት የሚባል መርሃ ግብርም ታስተባብራ ያለው የዚህ ዓላማ ምንድን ነው? አሁን የሙዚቃ ኮንሰርት እናውቃለን፣ ህዝብ በጋራ ሰብሰብ ብሎ የሚያከብራቸው ወይንም ደግሞ የሚከውናቸው ክዋኔዎችን ኮንሰርት ሲባሉ እንሰማለን። ይህ ከስፖርታዊ እንቅስቃሴዎች ጋር የተያያዘው ኮንሰርት ሀሳቡ እንዴት መጣ? ግቡስ ምንድን ነው?
ኢትዮጵያ ውስጥ በጣም ትልቅ ኢቨንት አለ፣ ታላቁ ሩጫ ይባላል። እስከ 40,000 ሰው ድረስ የሚሳተፍበት። ለምን የኔን ፕላትፎርም ወደዛ አልቀይረውም? ወደ ፌስቲቫል ለምን አልቀይረውም? ወደ ፊትነስ ፌስቲቫል ለምን አልቀይረውም ብዬ መጀመሪያ ላይ በነፃ ነበር ያዘጋጀሁት። ያው ሰው የዳንስ ፊትነስ ኮንሰርት አለ ብዬ ስጠራቸው በሂል ጫማ ሜካፕ አድርገው በቀሚስ ምናምን ነበር የመጡት የመጀመሪያ ቀን ስላላወቁት ማለት ነው። ሁለተኛ ቀን ላይ ሁለተኛ ጊዜ ሲዘጋጅ ግን መጀመሪያ ኮንሴፕቱን ወስደውት ስለነበረ ከዛ በኋላ ጥሩ ተቀባይነት አገኘ። በቃ ሰው ሁሉ ወደደው። አንተ ኮንሰርት ላይ ስትሄድ ዘፋኙ ብቻ ነው የሚዘፍነው፣ አንተ ግን ቆመህ ነው ዘፋኙ የምትመለከተው። እዚህ ጋር ግን ስትመጣ ግን አንተ ራስህ ነህ ፐርፎርም የምታደርገው፣ ዳንሱን አብሮ ይሏል እና እጅግ በጣም የተጠና በብዙ ሰዎችን የሚያሳትፍ በጣም ተወዳጅ የሆነ ሁሉም ሰው በጉጉት የሚጠብቀው አሁን ከኢትዮጵያ አልፎ ደግሞ ዓለም አቀፍ ቱር ለማድረግ ፕሮሞተሮችን እያየን ነው። ይህንን ኮንሰርት ሀገራችን እናስተዋውቅበታለን ብዬ አሰብኩኝ። ምክንያቱም እዚህ የሀገራችን ውዝዋዜ ነው። አማራ የኦሮሞን ይጨፍራል፣ ኦሮሞ የአፋርን፣ አፋር የትግሬውን፣ ትግሬ የሶማሌውን ይጨፍራል እና በዛ ውስጥ ኢትዮጵያዊነት አለ እና በዚህ መንገድ ሰላም ማምጣት እችላለሁ፣ በዚህ መንገድ አንድነታችንን ማጠናከር እችላለሁ፣ በዚህ መንገድ የጠፋውን አንድነትን መሰብሰብ እችላለሁ የሚል ጊዜ ነው ይህንን ኮንሴፕት ዴቨሎፕ ያደረግ ነው እና በጣም ስኬታማ ነው። እንዳልከውም ታርጌታችን አንድ ኢትዮጵያ የሚል ኮንሰርት ነው። ኦፖርቹኒቲዎችን ባያገኝ ውጭ ሀገርም እንደዚህ የአሜሪካን ዩሮፕም ፕሮሞተሮችን ባያገኝና ዲስከስ ባያደርግ እና ከነሱ ጋር ይሄንን ኮንሰርት ይዤ ቱር ባደርግ ኢትዮጵያውያኖችን ብቻ ሳይሆን ፎሬነሮችን፣ የውጭ ሀገር ዜጋዎችን ማሳተፍ ይችላል። ኢንተርናሽናል ማድረግ እንችላለን እና በዚህ ውስጥ ደግሞ ልክ እንደነ ኃይሌ ገብረስላሴ፣ ልክ እንደነ ቀነኒሳ ሀገሬን ፕሮሞት ማድረግ ይችላለሁ፣ ማስተዋወቅ ይችላለሁ፣ ባንዲራዋን ከፍ ማድረግ ይችላለሁ እና ልክ እንደ ሌሎቹም ታሪክ ሰርቼ ቶማስ እንደዚህ ነው መባል እፈልጋለሁ። ያ ነው ትልቁ አላማዬ።
አሁን ላይ እንግዲህ ከምንም ተነስተህ ከ400 በላይ ሰዎችን በአንዴ በጭፈራና በአካል ብቃት ቅይጥ መርሃ ግብር ውስጥ አስገብተህ ከፍተኛ የሆነ ተቀባይነትን እያገኘህ ነው። ሌሎችም እየተጠባበቁ ይገኛሉ። የመጪ ዘመን እቅድህ ምንድን ነው የሚሆነው?
አሁን የመጀመሪያ እቅዴ ምንድን ነው? ኢትዮጵያ ውስጥ ያሉ ትልልቅ የክልል ከተሞችን መዞር ነው። በሱ ውስጥ ደግሞ እንደነገርኩ በጣም ሀገራችን ላይ በጣም አስቸጋሪ የሆነ የዘርና የፖለቲካ ፕሮብለም አለና በትንሽም ቢሆን እሱን ቻሌንጅ ማድረግ እፈልጋለሁ። ትንሽም ቢሆን ታሪክ ለመፍጠር እሞክራለሁ። እንደነገርኩ አማራ የኦሮሞ፣ ኦሮሞ የትግራይን ይጨፍራል እና በዛ ውስጥ ኢትዮጵያዊነት ማቀንቀን እንችላለን እና ውስጣችን የጠፋውን ሰላም ያው ሙዚቃ በጣም ትልቅ ተጽዕኖ አለው ብዬ ነው የማስበው እና በዛ መንገድ የተወሰነ ሰላም መፍጠር እችላለሁ ብዬ አስባለሁ። እግዚአብሔር ከረዳኝ አንድ 5 ሀገራቶችን ቱር ካደረግኩ በኋላ ከዛ ውጪ ፕላኖች አሉን። እንደነገርኩ ፕሮሞተሮች ካገኘን እቅዶች አሉን። ዓለም አቀፍ ቱር ማድረግ ነው ሀሳባችን።
እጅግ በጣም አመሰግናለሁ ቶማስ ኃይሉ፣ ኢትዮ ዳንስ ፊትነስ ስለተሰኘው ለየት ያለ የኢትዮጵያ ባህላዊ ጭፈራዎችን ከአካል ብቃት እንቅስቃሴዎች ጋር ስላጣምረው አዲስ እንቅስቃሴ መርሃ ግብር ስለነገርከን በአድማጮች በተመልካቾች ስም በእጅጉ አመሰግናለሁ።
በጣም አከብራችኋለሁ። እግዚአብሔር አክብርልኝ። ቴንክ ዩ ሶ ማች።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ወደ ደቡብ ምዕራብ ኢትዮጵያ እንሄዳለን። በዚያ የተከሰተው ድርቅ በርካታ ብርቅዬ የዱር እንስሳ በሚኖሩበት ቦረና ብሔራዊ ፓርክ ላይ ጫና መፍጠሩ ተሰምቷል። ከአስር ዓመት በፊት በአምስት አካፋዮች ተለይቶ በተመሰረተው በዚህ ፓርክ ውስጥ የደረሱ የቅርብ ጊዜ ችግሮችንም የሚያሳየንን የገልሞ ዳዊትን ዘገባ ተመልክተን እንመለስ።
የደቡብ ኢትዮጵያው ቦረና ድርቅ በቦረና ፓርክ ውስጥ የሚኖሩ እንስሳትን ህይወት አደጋ ላይ ጥሏል። ከአስር ዓመት በፊት በአምስት አካፋዮች ተለይቶ የተመሰረተው ይህ ፓርክ የሜዳ አህያን ጨምሮ ቁጥራቸው የበዛ የተለያዩ ብርቅዬ እንስሳት ይገኙበታል። የፓርኩ የእንስሳት ጥበቃ ባለሙያ ጎዳና ሰፈሮ ድርቁ በእንስሳቱ ላይ ያስከተለውን ችግር ያብራራሉ።
በዚህ ድርቅ ክፉኛ እየተጎዱ ያሉት የሜዳ አህያ፣ ከርከሮና አጋዘን ናቸው። ምክንያቱም የሚግጡት ሳር የላቸውም፣ የመጠጥ ውሃም የላቸውም። በፓርኩ በድሬ ወረዳና በኬንያ ድንበር አካባቢ የሚኖሩት እንስሳት በጣም ከባድ ጉዳት ነው እየደረሰባቸው ያለው። የሜዳ አህያዋ በጣም የተጎዳችው ግጦሽና ሳር በማጣቷ ነው። እናም በዚህ አይነት ሁኔታ ነው ለጉዳት እየተዳረጉ ያሉት።
ወጣት ሮባዴንግ የቦረና ብሔራዊ ፓርክ አስጎብኚ ነው። ከታህሳስ ወር ወዲህ የሚሞቱት የእንስሳት ቁጥር እየጨመረ መሆኑን ይናገራል።
በድርቁ ምክንያት የሞቱ 43 የሜዳ አህዮችን መዝግበናል። ነገር ግን እኛ ያልደረስንባቸው በጣም ብዙ ቦታዎች ስላሉ የሞቱት የሜዳ አህያዎች ብዛት ከዚህ በላይ ሊሆን ይችላል።
አሁንም ዝናቡ በጊዜ ካልጣለ ይላል ሮባ፣ በተለይ በኢትዮጵያና በኬንያ ብቻ ዝርያዋ እንደሚገኝ የሚነገረውና ግሬብ ዘብራ በመባል የምትታወቀው የሜዳ አህያ ቁጥር ሊያሽቆለቁል ይችላል ሲል ስጋቱን ይገልጻል።
ግሬቭ ዘብራ ከሚባለው ዝርያ ብቻ የሞቱ 3 የሜዳ አህዮችን መዝግበናል። እኛ በከፍተኛ ትኩረት ሳርና ውሃ እያቀረብን ያለነው ለዚህ የሜዳ አህያ ዝርያ ነው። ምክንያቱም ዘራቸው ሊጠፋ ከደረሱ ብርቅዬ እንስሳት ውስጥ ነው የሚመደቡት። ይህ ዝርያ በኢትዮጵያና በኬንያ ብቻ የሚገኝ እንደመሆኑ ትኩረት ሰጥተን ነው እየሰራን ያለነው። እንግዲህ የእድል ነገር ሆነው ከግሬቭ ዘብራ የሜዳ አህያ በቁጥር ጥቂት ነው የሞቱት። ነገር ግን የዝናብ እጥረቱ እንዲህ የሚቀጥል ከሆነ በጣም አስቸጋሪ ነው የሚሆነው።
የፓርኩ ሰራተኞች አሁን የእንስሳቱን ህይወት ለመታደግ ከፍተኛ ጥረት ላይ ቢሆኑም የድጋፍ አቅርቦቱ መጓደል አሳሳቢ ሆኖባቸዋል።
በአምስቱ የቦረና ብሔራዊ ፓርክ ብሎኮች ውስጥ የሚገኙ እንስሳት በጣም ብዙ ናቸው። ነገር ግን እኛ በትኩረት እየሰራን ያለነው ይህን የግሬቭ ዘብራ ዝርያ የሆነውን የሜዳ አህያ ለመታደግ ነው። አሁን ባለን አቅም በሁሉም የፓርኩ ብሎኮች ውስጥ ያሉትን እንስሳት ማዳረስ አንችልም። እንስሳቱን የመመገብ አቅማችን 2% ቢሆን ነው። እየተሰጠ ያለው ድጋፍ በቂ አይደለም። መንግስትና የሚመለከታቸው አካላት ይህን ሀብት መንከባከብ አለባቸው። ምክንያቱም ይህ ሀብት አንዴ ከጠፋ ተመልሶ የሚተካ አይደለም። ለምሳሌ አሁን ያየሃት ግሬቭ ዜብራ የምትባለዋ የሜዳ አህያ ዝርያ የወለደቻቸው ውርንጭላዎች በጣም ከስተዋል። እናም ድርቁ ከቀጠለ ስለሚጎዱ አሁንም ተጨማሪ ድጋፍ ያስፈልጋል።
አቶ አራርሳ ረጋሳ የኦሮሚያ ደንና የዱር እንስሳት ጥበቃና ልማት ድርጅት ስራ አስፈጻሚ በደቡብ ኦሮሚያ የተከሰተው ድርቅ በእንስሳት ላይ ጉዳት ማድረሱን አረጋግጠዋል። አሁን በቦረና ፓርክ ለሚገኙ እንስሳት እየተሰጠ ያለው ድጋፍ በቂ አለመሆኑን የገለጹት ኃላፊው በኢትዮጵያና በኬንያ ብቻ ለምትገኘው የሜዳ አህያ ዝርያ ልዩ ጥንቃቄ እያደረግን ነን ብለዋል።
እኛ ትኩረት ሰጥተን ድጋፍ እያደረግን ያለነው ይህች የሜዳ አህያ በምትገኝበት አካባቢ ነው። ምክንያቱም ሁሉንም ቦታ ልናዳርስ አንችልም። ለዚህ ነው የሜዳ አህያዋ መኖሪያ አካባቢ ላይ ያተኮር ነው።
አቶ አራርሳ አሁን በአካባቢው የተከሰተው ድርቅ የግሬቭ ዘብራን ቁጥር ሊያመነምን ይችላል እንጂ ዝርያዋን ከምድር ያጠፋል የሚለው ስጋት ጋር የሚደርስ አይደለም ብለዋል።
በተቻለን መጠን እኛ ድጋፍ ሊሰጡ ለሚችሉ አካላት ጥያቄ አቅርበናል። ነገር ግን ድጋፍ የሰጠ አካል በጣም ውስን ነው። ስለዚህ ያን ያህል ድጋፍ አግኝተናል ማለት አንችልም። ነገር ግን አንድ መንግስታዊ ያልሆነ ድርጅት በፓርኩ ውስጥ ያለውን ሁኔታ አይቶ ለሌላ ስራ ያሰበውን ሀብት ወደዚህ በማዞር ሳርና የውሃ ታንከር በማቅረብ ድጋፍ አድርጎልናል። ለወደፊት ይህን ድርቅ ለመቋቋም በመንግስት የተጀመሩ ስራዎችም አሉ። ያው ለዚህ ፓርክ ይጠቅማል ብለን እናምናለን። እናምናለን። በተለይም የውሃ አቅርቦት በአካባቢው እንዲሻሻል እየተሰራ ነው። ይህ ፓርክ አዲስ የተቋቋመ ስለሆነ ትልቅ ስራ ይጠብቀናል።
የቦርና ብሔራዊ ፓርክ ከግሬቭ ዘብራ የሜዳያ በተጨማሪ በፓርኩ ብቻ የሚገኙ 3 አይነት ወፎችም በውስጡ የያዘ መሆኑን የፓርኩ ባልደረቦች ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከቦርና ብሔራዊ ፓርክ።
ገልሞ ዳዊት እናመሰግናለን። ወደ ዩናይትድ ስቴትስ ስንመለስ ከሰሞኑ 14 የዩክሬን ጦር ጀግና ልጆች በዴንቨር ኮሎራዶ የሁለት ሳምንት የረፍት ጊዜ እንዲያሳልፉ እድል አግኝተዋል። ይህንን ያመቻቹት ደግሞ አሜሪካውያን በጎ ፈቃደኞች ናቸው። የስቪትላና ፕሪንስካን ዘገባ እንግዶ ወልዴ ወደ አማርኛ መልሶታል።
ክርስቲና ሞርዲክ የመጣችው ከማሪዮፖል ዩክሬን ነው። አባቷ በዩክሬን ብሔራዊ ዘብ ውስጥ አገልግሎ ባለፈው ዓመት ተሰውቷል። የክርስቲና እናት ደግሞ በሩሲያ ኃይሎች እጅ ለሰባት ወራት ቆይታለች። ከሌሎች 13 የሟች ልጆች ጋር በመሆን ክርስቲና ወደ ዩናይትድ ስቴትስ በመምጣት በኮሎራዶ ሁለት ሳምንታት የመቆየት እድል አግኝታለች። በጎ ፈቃደኞች ገንዘብ አዋጥተው የጉብኝታቸውን ወጪ ሸፍነዋል።
የመንሸራተት ጨዋታውን እወደዋለሁ። ዶናት በሚመስለው ነገር ውስጥ ሆነን ቁልቁል ወርደናል። በተፈጥሮ ውበቱ እጅግ የሚያምር ነው። ይህንን እድል በማግኘቴ በጣም እድለኛ ነኝ። ለተፈጠረብን ጥሩ ስሜትም እንዲሁ።
በጎ ፈቃደኞቹ በአካባቢው ካለው የዩክሬናውያን ማህበረሰብ እንዲሁም ከአካባቢው ነዋሪዎችና ከሜቶዲስት ቤተ ክርስቲያን የተውጣጡ ናቸው። ዛሃና ኦቨርቼክ የዩክሬን እርዳታ ፈንድ ዲሬክተር ናቸው።
ይህንን የማድረግ ሀሳቡ የመጣው ከአንድ በጎ ፈቃደኛ አባላችን ነው። የቀድሞ ብሔራዊ ዘብ አባል ነው። በዩክሬን ጦርነት ወላጆቻቸው የሞቱባቸውን ልጆች እዚህ የማምጣት ሀሳቡን አቀረበ።
ሀሳቡ ወዲያው ተቀባይነት አግኝቶ በጎ አድራጊዎቹ ወዲያውኑ በቂ ገንዘብ ማዋጣት ችለዋል። ዛና ተጨማሪ የሚሉት አለ።
25,000 ዶላር ሰብስበናል። አላማችን 20,000 መሰብሰብ ነበር። በዚህም በጣም ደስ ብሎናል። ብዙ ስፖንሰሮች አሉን። ልጆቹ ደስተኛ ሲሆኑም ተመልክተናል። ስለዚህ ጥረታችን ለከንቱ አልነበረም።
አና ዳስኮ የመጣችው ከለቪቭ ነው። አባቷ በሉሃንስክ ክልል ባለፈው ዓመት መጋቢት ተገድሏል።
እዚህ ያሉ ሰዎችን በጣም ወድጃቸዋለሁ። በጣም እንግዳ ተቀባይ ናቸው። በርካታ ከተሞችንም ጎብኝተናል። የምናባዊ እውነታ ሙዚየሙን ይበልጥ ወድጃዋለሁ።
በየቀኑ አጠር ያሉ ጉዞዎችንና ጉብኝቶችን አድርገዋል። በኮሎራዶ የዩክሬን ድርጅት አንድ ጉዞ አዘጋጅቶ ነበር። ሃና ቡርዛ የድርጅቱ ተወካይ ናቸው።
ዛሬ ፓይክስ ፒክ ወደ ተባለው ተራራ እንሄዳለን። 4,000 ሜትር ከፍታ አለው። ጋርደን ኦፍ ዘ ጎድስ ወደሚባለው ቦታም እንወጣለን። ልጆቹ ጥሩ ጊዜ እንዲኖራቸው እንፈልጋለን።
ጎብኚዎቹ በኮሎራዶ ስፕሪንግስ ከሚገኘው የዩክሬን ማህበረሰብ ጋርም ተገናኝተዋል። የኮሎራዶን ምክር ቤት፣ የተራራ ላይ የበረዶ ሸርተቴ ማድረጊያውን እንዲሁም የቅርጫት ኳስ ግጥሚያም ተመልክተዋል። ቪላድ ሪጎርቭ ከጎብኚዎቹ አንዱ ነው።
እኔ ቅርጫት ኳስ በጣም እወዳለሁ። እኔም ተጫዋች ነኝ። ስለዚህ ለእኔ የቅርጫት ኳስ ጨዋታ መመልከቱ በጣም የሚያስደስት ነገር ነው።
ቪላድ ደግሞ የመጣው ከኦዴሳ ነው። አባቱ ውጊያ ላይ ሳለ እጅግ ከፍተኛ ጉዳት ደርሶበታል። ከረጅም ጊዜ ማገገም በኋላ ወደ ጦር ሜዳ ተመልሷል። አሁን ባክሙት ውስጥ በሚደረገው ውጊያ በመሳተፍ ላይ ነው። ሕፃናቱን ያስተናገዱት አብዛኛው የኮሎራዶ ቤተሰቦች ሌሎች ቤተሰቦችንና ሕፃናትን ወደፊትም ለመርዳት ይሻሉ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ቆይተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።